ጤና ስጥልኝ እንደምን አምሽታችኋል። የሐሙስ ምሽት ሐምሌ 29 2013 ዓ.ም የጋቢና ቬይ መሰናዶ ጀምሯል። ለምሽቱ ያዝንላችሁ ዘገባዎች እናስተዋውቃችሁ። ከጉልበት ስራ ጀምሮ ያሉ ስራ ፈላጊዎች መልካም አማራጭ የሚሆን ተስፋ የተጣለበትን መተግበሪያ ተሰራው ጣት ጋር እናስተዋውቃችኋለን።
የሆነ ነገር ሲፈልጉ መረጃ ሲፈልጉ ወር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው።
የመተግበሪያውን መስራች አለም አብርሃምን የሰማ ነው በምሽቱ ስለመተግበሪያው ያጋራናል። በሌላው በኩል በትላንትናው ዕለት እንግዳ ያደረግናት የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ መስራች ጋር ያደረግነው ውይይት ይቀጥላል።
ያው በአመት ውስጥ እንግዲህ 162,000 ሰው አለ። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን 150 ፖስት እንቀበላለን።
የሰማችሁት የገጹን መስራች ቲና ተረፈን ነው። የውይይቱን ሁለተኛ ክፍል ይዘናል። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ለማምሸት ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። ያልተገደበ ተደራሽነት እንዲኖርና ግጭት መቆም እንዳለበት ከሰላም ሚኒስቴር ኃላፊዎች ጋር መወያየታቸውን የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት USAID ዋና አስተዳዳሪ ሳማንታ ፓወር ገለጹ። ከውይይታቸው በኋላ ለጋዜጠኞች መግለጫ የሰጡት የድርጅቱ አስተዳዳሪ ሳማንታ ፓወር ለግጭቱ ወታደራዊ አማራጭ መፍትሄ እንደማይሆን የኢትዮጵያ ሕዝብ ማወቅ አለበት ብለዋል። ግጭቱን ለመፍታት ውይይት መጀመር አለበት ያሉት ፓወር የተለያዩ ኃይሎች ማለትም የህወሓት፣ የአማራና የኤርትራ ኃይሎች ከያዟቸው የራሳቸው ያልሆኑ ካሏቸው ስፍራዎች መውጣት እንዳለባቸው ተናግረዋል። በአፋርና በአማራ ክልሎች በመቶ ሺህ የሚቆጠሩ ንጹሐን ስለመፈናቀላቸውም መረዳታቸውንም አክለዋል። ዩናይትድ ስቴትስ በትግራይ ክልል የሰብአዊ ድጋፍ አቅርቦት እንዲውል በቅርቡ ይፋ ያደረገችውን 149 ሚሊዮን ዶላር የጠቀሱት ፓወር ለኢትዮጵያ የጤናና የሰብአዊ ድጋፍ አገልግሎት የሚውል ተጨማሪ 45 ሚሊዮን ዶላር መጽደቁንም ይፋ አድርገዋል። በሌላ በኩል ከሳማንታ ፓወር ጋር በተደረገው ውይይት ተጨማሪ የሰብአዊ አገልግሎት መስመር እንዲከፈት የሚል ጥያቄ እንዳልተነሳ የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ገልጸዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ምሽት ላይ ከዩኤስኤድ አስተዳዳሪ ሳማንታ ፓወር ጋር ከተወያዩ በኋላ መግለጫ ሰጥተዋል። መንግስት የሰብአዊ አገልግሎት በትግራይ ክልል ተደራሽ እንዲሆን ከሚመለከታቸው አካላት ጋር በቅርበት እንደሚሰራና በኢትዮጵያ ያለውን ሁኔታ ለመረዳት ፓወር ወደ ኢትዮጵያ በመምጣታቸው ደስተኛ መሆኑንም ተናግረዋል። እርዳታ በአግባቡ እንዲዳረስ ካስፈለገ ህወሓት ከጸብ አጫሪነት ድርጊቱ እንዲቆጠብ ጫና ሊደረግበት እንደሚገባ መንግስት በውይይቱ ላይ ማሳሰቡን ወይዘሮ ሙፈሪያት ገልጸዋል። ከመንግስት የተናጠል ተኩስ አቁም ውሳኔ በኋላ ህወሓት በከፈተው ጥቃት ምክንያት በመቶ ሺህ የሚቆጠሩ ንጹሐን ከአፋርና ከአማራ ክልሎች ስለመፈናቀላቸው የሚያነሱት ሚኒስትሯ የሰብአዊ አገልግሎት ድርጅቶች ከትግራይ ክልል በተጨማሪ እነዚህን ተፈናቃዮችም ሊደርሱ እንደሚገባ በውይይታቸው መነሳቱንም ጠቁመዋል። አምነስቲ ኢንተርናሽናል የናይጄሪያ ጸጥታ ኃይሎች በመገንጠል ጥያቄ አቅራቢዎች ላይ ከልክ ያለፈ ኃይል በመጠቀም 115 ሰዎችን ገድለዋል ሲል ከሷል። በሀገሪቱ ደቡብ ምስራቅ ክፍል በተቀሰቀሰ ግጭት በዚህ ዓመት ብቻ በትንሹ 127 የፖሊስና የጸጥታ ኃይል አባላት መገደላቸውን የሀገሪቱ ፖሊስ አስታውቋል። የሀገሪቱ የመገናኛ ብዙሃን ደግሞ 20 የፖሊስ ጣቢያዎችና የምርጫ ኮሚሽን ቢሮዎችም ጥቃት ደርሶባቸዋል ብለዋል። ቀደምት የቢያፍራ ህዝቦች የተባለው የኢግቦ ቋንቋ ተናጋሪው ቀጠና ራሱን ማስተዳደር አለበት በሚል የሚሟገተው በሕግ የተከለከለ እንቅስቃሴና የምስራቅ ደህንነት መረብ የተሰኘው የጦር ክንፉ ለጥቃቱ ተጠያቂ ናቸው ተብሏል። አምነስቲ እንደሚለው በምላሹ የጸጥታ ኃይሎች፣ የመከላከያ ሰራዊቱ፣ ፖሊስና የሀገሪቱ የደህንነት አገልግሎት ባልደረቦችን ጨምሮ በወሰዱት እርምጃ በርካታ ታጣቂዎችና ሰላማዊ ሰዎች ተገድለዋል ብሏል። አሁን ደግሞ የቶኪዮ ኦሎምፒክን የሚመለከቱ ዜናዎችን አሰማችሁ። በእንግሊዝ የቻይና ኤምባሲ ቢቢሲ የተሰኘው የሀገሪቱ የዜና አውታር የታይዋን ቻይኒስ ታይፔ የኦሎምፒክ ቡድንን አስመልክቶ ያቀረበውን ዘገባ በእጅጉ ተቃውሟል። ኤምባሲው ተቃውሞውን በገለጸበት ደብዳቤ ላይ በዓለም ላይ ያለችው ቻይና አንድ ብቻ ናት፣ ታይዋን ጥርጥር የሌለው የቻይና ግዛት ናት፣ የህዝባዊ ቻይና ሪፐብሊክ መንግስትም ብቸኛው ህጋዊ መላ ቻይናን የሚወክል መንግስት ነው ብሏል። ዘገባው የሮይተርስ ነው። የጆርጂያው ብርቱ ሰው ላሻ ታላክ ሄድዝ የራሱን ክብረ ወሰን በመስበር በእጅጉ ከባድ ክብደት በማንሳት ዘርፍ ገናና ስሙን ዘንድሮም አስጠብቋል። ላሻ ቶኪዮ ላይ 488 ኪሎ ግራም አጠቃላይ ክብደት አንስቷል። የዛሬ 5 ዓመት ገደማ በተካሄደው የሪዮ ኦሎምፒክ ላይም የወርቅ ሜዳሊያ አሸናፊ እንደነበረ ይታወሳል። በሜዳሊያ ብዛት የሚመሩትን ሀገራት ለማስታወስ ያክል ዩናይትድ ስቴትስ በ86 ሜዳሊያዎች አንደኛ ደረጃን ስትይዝ፣ ቻይና በ73፣ የሩሲያ ኦሎምፒክ ኮሚቴ ደግሞ በ55 ሜዳሊያዎች በ3ኛ ደረጃ ላይ ይገኛሉ።
ሀብታም ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ ወደ ያዝናቸው ርዕሶች እንሻገር። በትላንትናው ዕለት ምሽት ማህበራዊ ድረገጽን ለበጎ ነው እየተጠቀመች ያለች አንዲት እናት ጋር ቃለ መጠየቅ ጀምረን ነበር። ለማስታወስ ያህል እንግዳችን ነዋሪነቷን በዚህ በአሜሪካ ሀገር ያደረገች ቲና ተረፈ የተባለች እናት ናት። ቲና የእናቶች ወግና የልጆች አስተዳደግ እንዲሁም መልካም ቤተሰብና የልጆች አስተዳደግ የሚሉ የፌስቡክ ገጾችን በመመስረት በአንድ ዓመት ጊዜ ውስጥ ከ160,000 በላይ ተከታዮችን አፍርታለች። በእነዚህ ገጾች ላይም በየቀኑ ከመቶ በላይ ፖስቶች የሚለጠፉ ሲሆን ስለ እናቶችና ስለ ልጆች አካላዊና ስለ ልቦናዊ ጤንነት፣ ስለ ትዳርና ስለ ኑሮ ይነሳባቸዋል። በትላንትናው ዕለትም በገጹ ላይ ብዙ ጥያቄዎች ለውይይት የሚነሱ ሲሆን፣ ነገር ግን አንዳንድ ጊዜ ይህን መሰል ሀሳቦች የግል ናቸው፣ በፌስቡክ ገጽ ላይ ለውይይት መምጣት የለባቸውም የሚል ክርክር እንደሚያጋጥምም አጫውታን ነበር። የዛሬ ውይይታችን ደግሞ ስለ ትዳርና ስለ ግንኙነት ማውራትና መጠየቅ ነውር ነው የሚሉ ሰዎችን ለማስረዳትና ለማበረታት ታት ምን ታደርጋላችሁ ብዬ ላቀረብኩላት ጥያቄ ምላሽ ከምትሰጥበት ይጀምራል።
እውነት ነው፣ በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናደርጋቸው የተወሰኑ ነገሮች አንደኛው ምንድን ነው፣ እኛ ራሳችን ወጥተን ለማህበረሰቡ ትምህርት እየሰጠን ነው። ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደ እኛ እንዲመጣ፣ በተለይ ሴቶች ናቸው እንደዚህ ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው። ስለዚህ እኛ ራሳችን ማወያየት በምንጀምር ሰዓት እናቶች ይሄ ነገር የኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረግን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር በውስጥ መስመር ሊያነጋገሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ፣ በርቺ፣ ይሄ ችግር ያንቺ ብቻ አይደለም፣ አንቺ እንደ ብቻሽን ስለያዝሽ ነው እንጂ አንቺ ብቻ አለን። አንቺ ግን ብትወጪ ለሌላው መንገድ ትከፍቻለሽ፣ እኛም አብረንሽ ነን፣ ምንም ነገር ቢመጣ እንከላከልልሻለን። ስለዚህ በርቺ እያለን ወደፊት እንድትወጣ እናረጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ፣ አሁንም እንዳለው ከባህል አንጻር። ምክንያቱም ይህንን ነገር እንኳን ጓደኛ ማህበረሰብ ቀርቶ የትዳር አጋር እንኳን ማያውቅበት ነገር አለ። አብዛኛው የትዳር አጋሩ እንኳን አያውቅም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናደርገው ነገር ምንድን ነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸውን በእኛ መሰረት ወደ እኔም ጋር ሲመጡ እኔ ጥያቄያቸውን ወስጄ ለግሩፑ ጥያቄውን አቅርባለሁ፣ መልሱን በዛ መሰረት ይከታተላሉ። ያንን ግን በማየታቸው ሌሎቹም እናቶች ልክ ይህ ነገር የኔ ብቻ ችግር አይደለም፣ ስለዚህ ነገ እኔ ብጠይቅም መልስ አገኛለሁ በማለት ጥያቄዎችን እያቀረቡ፣ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቅድም እንደተባባል ነው አባቶች እየገቡ ነው፣ ማህበረሰብ እየገባ ነው። እንደዚህ ነገሮችን እየወሰድን ለግሩፑ ጥያቄ ስናቀርብ ስናወያይ ቤተሰብ መረዳዳት ይጀምራል። ባልና ሚስት እየተረዳዱ ይሄዳሉ። ለማበረታታት ይህንን እያደረግን ነው።
እነዚህን አይነት ሀሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን በመገንባት ሂደት ውስጥ በተለይ ደግሞ በሴቶች ሕይወት ላይ የሚያመጣው ለውጥ ምንድን ነው ትያለሽ?
እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው። እንዲህ አንዳንዴ በቃላት እንዲህ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው በሶስት ቃል ብቻ አይደለም የሚገለጸው፣ እጅግ በጣም ትልቅ ፋይዳ ነው ያለው። ይህን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርንና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው፣ ግን ባለመነገራቸው ብቻ ጭንቅላታቸውስ ብቻ በመያዝ ሊፈታ የሚችል ችግርም ሳይፈታ ሁል ጊዜ ከነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚህ አይነት ነገሮች መወያየት አለባቸው፣ መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃልሏቸዋል። ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ለሐኪም መናገር ፈርተውና አፍረው እቤት የተቀመጡ እናቶችን ወደ ሐኪም ቤት እየሄዱ መታከም ጀምረዋል። ወደ ሐኪም ቤትም እየላከን ነው እና ትልቅ ፋይዳ ነው ያለው።
አንቺ ነሽ የጀመርሽው? አሁን ምን ያህል ትሆናላችሁ ቡድናችሁ?
እውነት ነው ውጤቱ ሲታይ ደስ ይላል፣ ሲሰራ ግን በጣም ይከብዳል። ሁል ጊዜ ለሰራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ሲሰራ ከልጆች ጋር ከውጭ ስራ ጋር በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም፣ እጅግ በጣም ከባድ ነው። በአሁኑ ሰዓት አብረውኝ እያገዙኝ ያሉ ልጆች ወደ 6 ልጆች አሉ። ከኔ ጋር የሚሰሩት ልጆች ቮለንተር ነው፣ ሁላችንም እየሰራ ነው ያለ ነው። የያዝነው ሰው በርግጥ ብዙ ነው፣ ግን ሁሉም ቮለንተር ነው እያደረገ ያለው።
እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው?
ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ 162,000 ሰው አለን። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን 150 ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉም የሚሰጠው ነገር ጥሩ ነገር ነው። የእውነትም መልካም ቤተሰብን ለማቃናት ነው እየተሰራ ያለው። ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉት እጅግ በጣም ብዙ ቤተሰቦች ናቸው። ስለዚህ እነሱ ቤተሰቡን በመጋበዝ ጓደኞቻቸውን በመጋበዝ ወደ እኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖረናል። በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆን እንፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን። እንደ ቅድመት ይህም እቅድ አለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የሚሆን ትልቅ ፕላን አለን።
እስቲ ደግሞ ማለት እስካሁን ሴቶች ላይ ያተኩረ ነበረ ስናወራ የነበረው ለሴቶች ህይወት መለወጥ ለሴቶች መሻሻል እና ማደግ የወንዶችም ተሳትፎ እና የወንዶችም ጥረት ያስፈልጋል ይባላል እና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጭባለሽ?
እውነት ነው ለሴቶች ህይወት መቃናት የወንዶች ሚና በጣም ከፍተኛ ነው። ይህንንም በማመናችን አንዱ የአድሚናችንን አባል ወንድ ነው ያደረግነው። ይህንን ሚና ተቀብለነዋል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆች የሚያፈሩት በጋራ ነው። መልካም ቤተሰብን የሚመሰርቱት በጋራ ነው። የተናጠል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች፣ ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፔጅ ላይ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚነግሩን እጅግ በጣም ብዙ ወንዶች አሉ። ከእነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ መሀላችን ላይ።
በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልጊው ሀሳብ ካለ?
አመሰግናለሁ። ምንድነው በእኛ ማህበረሰብ ላይ ድህረ ወሊድ መደበት ወይም ፖስትፓርተም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻራስ ልታብድ ነው፣ ልክፍት አግኝቷት ነው፣ መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህን ፔጅ ከከፈትኩኝ በኋላ እናቶች እንደማያውቁ ታውቂያለሁ። ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን ግን በትኩረት ደግሞ ቢደረግ ምናልባት ካውንስሊንግ ቢጀመር እናቶች ስልጠና ቢሰጣቸው ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ይቻላልላለሁ።
ለነበረን ቆይታ በአሜሪካ ድምጽ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁኝ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ወደ ተከታዩ ዘገባ እንሻገር። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ነው። በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነ መስራቾቹ ይናገራሉ። ከጉልበት ስራ ጀምሮ ስራ የሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆንላቸው ተስፋ የተጣለበት መተግበሪያ ያዘጋጀውን ተቋም የሚመራው አለም አብርሃን ሀብታሙ ስዩም አነጋግሮታል።
ስሜ አለም አብርሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው።
ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው?
እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው። እና አንዳንድ ነገሮች ለዕለት ለዕለት ኑሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ። እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ኦር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራ ትራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ GOODAYON ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሙያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች፣ ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከ15,000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5,000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው።
አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝትም ብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅነው አይደለም የሆነው። ስለዚህ ምንድን ነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም፣ አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን፣ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደርጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6-7 ጊዜ መተግበሪያውን አሻሽለነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ
የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ?
አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ፣ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች፣ ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች፣ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ፣ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው።
በጣም አመሰግናለሁ። በድጋሚ አለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ።
እግዜር ይስጥልን። በጣም አመሰግናለሁ። መልካም ቀን።
እኛም ሀብታሙ ስዩምንና እንግዳውን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ከሰሞኑ ዜግነት ሰጥታለች። ለበርካታ አመታት ሀገር አልባ በመሆን መብታቸውን ማስከበር ሳይችሉና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን እየገለጹ ነው። ሌኒ ራቡጋ ከናይሮቢ ያደረሰንን ስመኝሽ የቆየ ታቀርበዋለች።
ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን እያረገች ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 ዓመታት ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾናናት ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርት ዓመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል።
አፖ አዋሊ ትልቋት ናሽዳ
ዜግነት ከማግኘቴና ህጋዊ የመኖሪያ መታወቂያ ሳይሰጠኝ በፊት ህይወት በጣም አስቸጋሪ ነበር። የቅጥር እድል ኖሮ መታወቂያ ሳይኖርን ከሄድን እድሉን እናጣለን። የስልክ መስመራችን እንኳን በሌላ ሶስተኛ ሰው ስም ነው የሚመዘገበው። እነዚህ ሰዎች ደግሞ አንዳንዴ የተቆጠረውን ገንዘብ በትክክል አይነግሩንም፣ ያጭበረብሩናል።
ሾናዎች ከ50 አመታት በፊት ከዚምባብዌና ከዛምቢያ ተሰደው በወቅቱ የሀገሪቱ መስራች መሪ በነበሩት ጋባዥነት ወደ ኬንያ የተሰደዱ ናቸው። ኖሲዚን ዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ ተጠናለች። አክስቷን በቅርጫት ስራ ለማገዝ በመታጠፋው ጊዜ መሐልም ትምርቷን ለማጥናት ተሞክራለች። አሁን ባገኘችው ህጋዊ የመሆን እድል እንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለሁ ስትል ተስፋ ታደርጋለች። ሆኖም አንዳንዶች እንደሚሉት ሾናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰብአዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰብአዊ መብት ጉባኤ ሰራተኛ ሲሆን የሾና ማህበረሰብ ለዘመናት ተረስቶ የኖረ በመሆኑ አሁንም ወደ ኋላ መቅረታቸው አይቀርም ሲል ያስረዳል።
Years for them to catch up with the rest of the country in terms of
በትምርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል አመታት ይወስድባቸዋል። ህጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምርት ቤት መሄድ አይችሉም ነበር። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደ ኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል።
በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715,000 ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለንዱቤ ትውልድ ለተሻለ ትምርትና የተሻለ ድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ስለነበረን ቆይታ እያመሰገንን የሐሙስ ምሽት መሰናዷችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ምሽቱን ስናስተናግዳችሁ ያመሸነው አሉላ ከበደ፣ በፕሮግራም አርትዖት ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግደው ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ። ደህና ደሩ።
kumete Ishala da ita va per share Otta dane mata bonci siare Yeswanne twatru kumat fita qenil minnet sigel silal mezgebat swa enna ta gihwote tidar